የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልምና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriots.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያል የተለመደውን የዘወትር ሰላምታችንን ያስቀደምን የኢትዮጵያ አንድነት ሬዲዮን የዛሬ የካቲት 5 ቀን 2009 ዓ.ም ወይንም እንደ አውሮፓውያን አቆጣጠር የፌብሩዋሪ 12 2017 ቅንብራችንን ይዘን ቀርበናል። በቅድሚያ ሳምንታዊ ዋና ዋና ዜናዎች ይደመጣሉ። ከዚያም በኋላ አጠር ያለ የቃለ መጠይቅ ጊዜ ይኖረናል። ለውይይቱ የጋበዝናቸውን እንግዶች ወደ ኋላ እናስተዋውቃለን። በመጨረሻም የሬዲዮኑ ሳምንታዊ መልእክት ከቀረበ በኋላ የስርጭታችንን ጊዜ ይጠናቀቃል። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘውትር ግብዣችን በማስቀደም የዕለቱን ስርጭት አሁን ጀምረናል።
ይገርማል ነው ከፋይ ዘንድሮስ ምን ሰራ ፔደርስ ይገርማል ነው ከፋይ ዘንድሮስ አድማጮቻችን ከዚህ ቀጥለን የሳምንቱን ዋና ዋና ዜናዎችን አስደምጣለን። አዲሱ የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተወሰኑ አገራት ዜጎች ላይ የጉዞ እቀባ መጣላቸው ምክንያት ብዙ ሺህ መንገደኞች የአይሮፕላን ጣቢያዎች እየተጉላሉ መሆናቸውን የሚገልጹ ዜናዎች ዓለም አቀፍ የዜና መሰራጫ አውታሮችን አጨናቀዋቸው ሰምተዋል። የሰብአዊ ድርጅቶችም የተከሰተውን ችግር አስመልክቶ ተቃውሞ እያሰሙ ነው። ዶናልድ ትራምፕ የጉዞ እቅድ ለመጣል ከወሰኑባቸው 7 ሀገሮች መካከል 3ቱ ከአፍሪካ ሀገሮች ሲሆኑ ሶማሌ፣ ሱዳን፣ ሊቢያ እና የቀሩት 4ቱ ደግሞ የመን፣ ሶሪያ፣ ኢራቅ እና ኢራን ናቸው። በተጨማሪም የአሜሪካ ፕሬዝዳንት ሳይወስዱ በመኖሪያ ፈቃድ የሚኖሩትን ብቻ የሚያጠቃልል ገደብ ስለጣሉ የአሜሪካ የቪዛ ፈቃድ ችግር ምክንያት ብዙ ሰዎችን ለችግር ዳርጓል። ከዚህ ውሳኔ ጋር በተያያዘ አሜሪካ ለቀው በሌላ ሀገር ውስጥ የሚገኙ ከሆነ ከ90 ቀናት በፊት ወደ አሜሪካ እንዳይመለሱ አዲሱ አስተዳደር በመወሰኑ ምክንያት እስካለፈው ሳምንት ድረስ ቁጥራቸው 3000 የሚደርስ የየመናውያን ኤርትራውያንና ኢትዮጵያውያን በስራና ለረፍት ቆይታው ወደ አሜሪካ ሲመለሱ በመጡበት አውሮፕላን በማሳፈር መልሰዋቸዋል። በትዛዙ መሰረት 90 ቀናት የሚፈጅ የግለሰቦች ማንነት ሳይፈተሽ ወደ አሜሪካ ይገቡም ተብሏል። ከነዚህ እንዲመለሱ ከተደረጉ መንገዶች መካከል አብዛኞቹ በአዲስ አበባ አውሮፕላን ማረፊያ መዋያቸውና ማደራቸው እንደተደረጓል። ወያኔ ከ2000 ዶላር በላይ በኪሱ የነበረውን ወደ የሆቴል ቤቶች ሲያሸጋግር ከ2000 ዶላር በታች ያለውን ግን በአውሮፕላን ማረፊያው ወለል ላይ እንዲተኛ አድርጎታል። ለወያኔ በትውልድ ኢትዮጵያ የሆኑትም ጨምሮ አዲስ መግቢያ ቪዛ ለመፍቀድ የዶላር ብዛት ወሳኝ መሆኑን መመሪያ አውጥቶ የተጉላሉ መንገደኞች ኪስ እየመዘበረ እንደሆነም ከሀገር የደረሰን ዜና ገልጿል። ባለፈው ሳምንት በጅማ ከተማ በሚገኝ እግር ኳስ ሜዳ ውስጥ የወያኔ ካድሬዎች ወደ ሜዳው በመግባት ተጫዋቾቹ በመደብደባቸው ምክንያት ውድድሩ መቋረጡን ከስፍራ የደረሰን ዜና ገለጸ። ተጋጣሚዎቹ በጅማና የአዋሳ ከተማ ቡድኖች ሲሆኑ ለድብደባው ምክንያት የሆነው የአዋሳ ቡድን ተጫዋቾች ወያኔም የመቋም ቅስቀሳ አካሂደዋል በሚል እንደነበርም ተገልጿል። የአዋሳ ቡድን ተጫዋቾች ከግጥሚያው ጥቂት ቀናት በፊት ባረፉበት ሆቴል ቆይታቸው ወቅት አንድ ተጫዋች ወያኔ ወንጀል በማጋለጥ በመድረስ ላይ ያለውን ግፍና እስራት ለጓደኞቹ ያስረዳ ይሄው ወሬ ለወያኔ የጸጥታ ክፍል ስለደረሰው የግጥሚያው ለድረስ የተባለውን የፖለቲካ ንግግር አድርጓል የተባለው እንዲያጋለጡ ልዩ አፋይ ቡድን ተልኮ ማስፈራሪያና ዛቻ ቢሰጡም ማንም መላሽ መስጠት አለመፍቀዱ ጨዋታውን በጉጉት ይጠብቅ የነበረው 8000 ተመልካች ባለበት የጸጥታ ቡድኑ ወደ ሜዳው በመግባት 22ቱን ተጫዋቾች በመደብደብ ግጥሚያው እንዲቋረጥ አድርጎታል። በቆመጥ በሳንጃው ድብደባ በመባባሱ ምክንያት አንድ ተጫዋች ለጉዳዩ ኃላፊነት ብሎ ራሱን በመፈቃደኝነት በማቅረቡ ድብደባው ሊቆም ችሏል። የተባለው ተጫዋች ወዳውኑ በጸታይል ለመርመራ ተይዞ በከፍተኛ ድብደባ አካሉ እንደተጎዳም የተጫዋቹም አባት በወያኔ ጸጥታ ክፍል መደብደባቸውን ለመረዳት ተችሏል። ይኸው ተጫዋች ከበጸታይል ከተወሰደ በኋላ የት እንደደረሰም አይታወቅም። የትግራይ ያናገዛስ ከዲያስፖራው ጭምንዛሬ የገቢ ምንጭ አድርጎ ሲጠቀምበት የቆየው የኮንዶሚኒየም ቤቶች ግንባታ ከፍተኛ ችግር እንደገጠመው ተገለጸ። ወያኔ በወረቀት ላይ በተነደፈ ፕላን በቅድሚያ ክፍያ ከዲያስፖራ በመውሰድ ግንባታ ጀምራለሁ ብሎ የወጣው ብዙ ክል እንደገጠመውና በተለይም የቤቶች ግንባታዎች ተኮናታሪዎችና የግንባታ አቅራቢዎች የሚገባቸውን ክፍያ ማግኘት እንዳልቻሉና ስራው ሙሉ በሙሉ መቆሙን የወያኔ ከተማ ልማት ቤቶች ሚኒስቴር ጽፈት ቤት አስታውቋል። የ80ና 40-60 ቤቶች ግንባታ በገንዘብ ጥረት ምክንያት ስራቸው ተጀምሮ በግንባታ ስራ እንቅስቃሴያቸው የተቋረጠባቸው ስፍራዎች ተበራክተዋል። ለግንባታው የቦርድ ብድርና የውጭ ምንዛሬ ስለት ከተጠበቀው በታች በማሽቆልቆሉ የወያኔ ባለስልጣን ከየግለሰቡ ወስዱት የቅድሚያ ክፍያና ግንባታው ሲጀመር ተረኛ ባለጣናችሁ ተብለው የከፈሉ በኪሳራ እየተዳረጉ እንደሆነ ያገር ከሀገር የደረሰን ዜና አረጋግጧል። በተከሰተው የፋይናንስ ጥረት ምክንያት ባንኮች ለቤት ግንባታቸው በሚል ላይ ያረፈ ክፍያ ለማቆም ተገደዋል። እንደ አውሮፓ አቆጣጠር በ2006 ዓመተ ምህረት የተጀመሩ ቤቶች ከ3 ዓመት በኋላ ውጤታቸው 10% ያህል ብቻ እንደተጠናቀቀና ከ50000 በላይ ቤቶች እጣ ፈንታቸው አልታወቀላቸው ግድግዳዎች ቆመው እንደሚታዩ ከሀገር የደረሰን ዜና ገልጿል። የትግራይ ያና አገዛዝ በተለይም በመስራቅ አፍሪካ የሰላም አስከባሪ ተግባር እንዲያከናውን ከአሜሪካ ለገስለት የነበረው የገንዘብ እርዳታና የፖለቲካ ፕሮፓጋንዳ አገዛዝ አዲስ ፕሬዝዳንትነት ምርጫ ምክንያት በመስተጓጎሉ ከፍተኛው ቀውስ ውስጥ እንዳስገባው የውስጥ አዋቂዎች ገለጹ። በተለይም የሶማሊያና የደቡብ ሱዳን ህዝብ በሰላም እንዳይኖር ባንድ ጎኑ ባስተራቂነትና ባስተናጋጅነት እዳኛለው በማለት የርቅ ስብሰባ እየመራ በሌላው ጎኑ ደግሞ የርስ በርሱ ግጭት እንዳያበራ ካንዱ ጋር በመወገን በመሳሪያ በመቀበል የማበጣበጥ ስራውና ሸፍቱ እየተጋለጠ በመምጣቱ በደቡብ ሱዳንና በሶማሊያ ያሉት መንግስታቶች ወያኔ በአሜሪካ ድጋፍ ያሰፈረውን የሰላም አስከባሪ ጦር እንዲያስወጣ እየተወተወቱ ነው። ወያኔ በሶማሌ የተለያዩ ክላኖችን በጎኑ አሰልፎ ሲያተራምስ ከቆየ በኋላ ከሰሞኑ ጸረ ወያኔ የሆነ እንቅስቃሴ በምርጫ አሸናፊነቱን አረጋግጧል። ነጻነቷን በቅርቡ ያገኘችው ሱዳን በወያኔ ሸር ምክንያት ስትተራምስ ቆይታ ማዕከላዊ መንግስት ግብጽን ወዳጅ በማድረግ ያገኙቷን የጸጥታ ሁኔታ ለማጠናከር እርምጃ ወስዷል። በደቡብ ሱዳንና ሱዳን መካከል ያለውን የድንበር ውዝግብ ለመዳኘት ሰላም አስጠባቂ በሚለው ለወያኔ ዶላር የገቢ ምንጭ የሆነው የወያኔ ሰራዊት እንዲወጣም ተጠይቋል። በሶማሊያ አዲሱ ፕሬዝዳንት የወያኔ አሻንጉሊት ፕሬዝዳንት በመተካት የተመረጡት በምርጫ ቅስቀሳዎች ወቅት በተለይም የውጭ ኃይል በምንም መልክ በአገሪቱ ውስጥ ሰፍኖ መገኘት የለበትም ሲሉ ተደምጠዋል። ወያኔ በሶማሊያ ባሰፈረው ወራሪ ጦር ቁጥር ይፈስለት የነበረው ዶላር ምንጩ እየደረቀ መምጣቱ ወያኔ ክፉኛ ማነቆም ወያዙ የሚያበስሩ በጎ ክስተቶች እየተፈጠሩ ለመሆኑ ብዙ ወገኖች ክትንታናቸውን እየሰጡበት ነው። በቤንሻንጉል ጉሙዝ የህወሓት ወያኔ ወታደሮች በአካባቢው ሸምቀው ከሚታገሉ የነጻነት አርበኞች ጥቃት እየደረሰባቸው መሆኑ ተገለጸ። በአካባቢው የሚገኘውን የማዕድን ማውጫ ለመቆጣጠር በተደረገው ውጊያ 4 ወያኔ ወታደሮች መገደላቸውንም ይፋ ሆኗል። የትግራይ ወያኔ አገዛዝ ከፋፍለ ግዛ ፖሊሱ ላይ ተንተርሶ ክልል ሲያበጅ አዲስ ስያሜ የሰጠው የቤንሻንጉል ጉሙዝ የሚባለው የቀድሞ የጎጃም ክፍለ ሀገር ተብሎ የሚጠራው የኢትዮጵያ ክፍል የወያኔን ባለሀብቶች በተለይም ሸካ አላሙዲን ከኤፈርት ጋር ተሻርኮ ዘረፋ እንዳካሄዱበት የተፈቀደላቸው አካባቢ ለመሆኑ ቀደም ሲል መገለጹ ይታወሳል። ወያኔ ወርቅ ማዕድን ያለበትን ስፍራ በቁጥጥር ስር ለማድረግ ነዋሪዎችን በማፈናቀል አካባቢውን በጦር ኃይል ሲያስጠብ ከቆየ በኋላ ከቅርብ ጊዜ ወዲህ የአገር ሀብት ምዝበራው ይቁም የሚሉ የነጻነት አርበኞች ኃይሎች የጥቃት እርምጃ መውሰድ ላይ ናቸው። አመፁን የሚመሩት መሬታቸው የተወሰደባቸውና የተፈናቀሉ የወያኔ ጭካኔ እርምጃ ያስመረራቸው ወገኖች ሲሆኑ በዋናነት አጋዎቹ ኢላማ ያደረጉት የወያኔን የስለላና የጥበቃ ክፍል ነው። በዚህ መሰረት ሰሞኑ በሸረቆሌ የሚገኘው የወርቅ ማዕድን በሚጠብቁ የወያኔ ወታደሮች ላይ ባደረጉት ጥቃት ቁጥራቸው የበዛ መገደላቸውና ለከፍተኛ አካል ጉዳት የተዳረጉም እንዳሉባቸው አይን ምስክሮች ገልጸዋል። በሌላ በኩል ደግሞ ወያኔ ማስታጠቃቸው የጓድን የኢትዮጵያ ክፍል ልዩ ኃይልና በነጻነት ኃይሎች መካከል በመስራቅ አረጋግ ላለፉት 2 ቀናት ካለማቋረጥ በተደረገ ውጊያ አንድ ከፍተኛ ወያኔ የልዩ ኃይል አዛዥ መገደሉም ተገልጿል። የተባበሩት መንግስታት የምግብና እርሻ ድርጅት ከሰሞኑ በሰጠው ሪፖርት ኢትዮጵያ ለከፋ ረሃብ በመጋለጧ እርዳታ ለጋሽ ሀገሮች እጃቸው እንዲዘረጉ አሳስቧል። የትግራይ ወያኔ አገዛዝ ይህንኑ ተንተርሶ ልመናውን በዶላር ተምኖ 948 ሚሊዮን ዶላር እንደሚያስፈልገው ይፋ አድርጓል። በድርቅ የተጎዳውን 6 ሚሊዮን እንደሚደርስና ይህ ቁጥር በውጭ እርዳታ ድጋፍ ለረጅም ጊዜ ሲረዳ የቆየውን 4.5 ሚሊዮን ያህሉ እንደማይጨምር ድርጅቱ አስታውቋል። ድርጅቱ ድርቁ የተስፋፋውም በጋምቤላ፣ በመሃል ኢትዮጵያና በደቡብ ክፍል እንደሆነም ገልጿል። ከተራበው ህዝብ መካከል ግማሽ ሚሊዮን ያህሉ ህጻናቶች መሆናቸውም ተገልጿል። ይህ በእንዲህ እንዳለ ወያኔ መለዋገቱ የተነሳበትን ተቃውሞ ለማፈን በሚወስዳቸው እርምጃዎች የኢኮኖሚ ኪሳራ ስለደረሰበት በረሃቡ ሽፋን የሚጠይቀው የገንዘብ መጠን በየጊዜው እያደገ መምጣቱንና ገንዘቡን በተራድኦ ድርጅቶች እጅ እንዳይገባም እየተማጸነ ነው። አዲሱ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ሰሞኑን አዲስ አበባ በተካሄደው የአፍሪካ ህብረት ጉባኤ ካጠናቀቁ በኋላ በሰጡት መግለጫ በኢትዮጵያ የተከሰተው ድርቅ አሳሳቢ ሆኑን በመጥቀስ ዓለም አቀፉ ህብረተሰብ የእርዳታ ርብርብ እንዲያደርግ ጥሪ አስተላልፈዋል። ከዚሁ ከረሃቡ ዜና ሳንወጣ የዓለም አቀፉ ቀይ መስቀል በበኩሉ የኢትዮጵያን በመታው የከፋ ድርቅ ኬንያና ሶማሌንም ለብርቱ ረሃብ እንዳጋለጠ ባለፈው አርብ ዕለት ገልጸዋል። ከዚሁ ጋር በተያያዘ ዜና ህጻናት አድን የተሰኘው ግብረ ሰናይ ድርጅት በሶማሌ የገባው ድርቅ ዜጎችን ከመኖሪያ ስፍራቸው እያፈናቀላቸው መሆኑን የአይን ምስክሮችን ዋቢ በማድረግ ገልጿል። በመጨረሻም በሱዳን የሚኖር በርካታ ኢትዮጵያውያን መኖሪያ ፈቃድ ለማግኘት ብዙ ገንዘብ እንዲከፍሉ እየተገደዱ መሆናቸውን ችግሩ የደረሰባቸው ከሰሞኑ ገለጹ። በአዲሱ ተመን መሰረት ከ2017 ዓ.ም ጀምሮ ለስድስት ወር የመኖሪያ መታወቂያ ከ2000 በላይ የሱዳን መገበያ ገንዘብ ፓውንድ እንደሚያስከፍል ተነዋሪዎቹ ገልጸዋል። አዲሱ ተመን በኢትዮጵያ ብር ሲመነዘር ከ4000 ብር በላይ ሲሆን ይህን ለመክፈል የማይችሉ ደግሞ በፖሊስ እያዙ የመኖሪያውን ክፍያ በጉልበት ስራ እንዲከፍሉ የሚደረጉ መሆኑንም ዜናው አክሎ ገልጿል። ይህን ያህል የፈቃድ ክፍያ ጭማሪ ለማድረግ የተወሰነው በብዙ መቶ ሺህ በላይ ነዋሪ የሆኑት ኢትዮጵያውያን እያደኑ ወደ እስር ቤት በማስገባት የነጻ አገልግሎት እንዲሰጡ ታስቦ ነው ሲሉ አንዳንዶች ግምታቸውን እየሰጡ ነው። በሌላ በኩል ደግሞ ከጥቂት ወራት በፊት 1000 የሱዳን ፓውንድ የነበረው በአጭር ጊዜ ወደ 2000 የሱዳን ፓውንድ እንዲያድግ መደረጉ በካርቱም ብቻ ከሚኖሩ 500,000 ኢትዮጵያውያን በየስድስት ወሩ ለሱዳን መንግስት ባጀት ማሟያ የተዳረጉ መሆናቸውንም ቅሬታቸውን እያሰሙ ነው። አንዳንድ ሰዎች እንደሚሉት ከሆነ የፈቃድ ማስወጫው ተመን ሊያድግ የቻለው የወያኔ ጥያቄ እንደሆነና ከገቢውም ላይ ወያኔ ባለድርሻ እንደሆነ የሚገልጹ መረጃዎች እንዳሉም የውስጥ አዋቂዎች ምንጭ በማድረግ የገለጹት በምሬት ነው። የሳምንቱ አንዳንድ ዜናዎች በዚሁ ይጠናቀቃሉ። Thank you.
ደግፋው ይክን እያየ ይንበራል ወይ ሰውን ደንውን ደንውን ማርያቱ ሀምሳ ግንድ ባሪያውን የተውሶ መሪያቱን ሀምሳ ግንድ እንጀራውን ኑኑኑኑኑ ይበላል እንዲሁ ሆኖ ታርሶ የዘመመ ጎጆን የኩበትን ማገዷ ጨሰው ይኖራል ተለምዶን ተለምዶ
አርማጮቻችን በመያችን ላይ እንደገለጽነው አሁን ቀጣው ዝግጅታችን ስርጭታችን የቃለ መጠይቅ ጊዜ ነው። ሁለት እንግዶች በመስበር ላይ ናቸው። ከአሜሪካ ዶክተር በላይ ተፈራ፣ ስዊድን የኢትዮጵያ ለትሪዶ ባልደረባ ወርቁ መንገሻ በመስበር ላይ ናቸው። ተናስተል ይስማቸዋል። አቶ ወርቁ ዶክተር በላይ
ተናስተልኝ። አቶ ተኮላ ይተባል። ያ ተናስተልኝ።
እሺ አይ ለዛሬው እየተጋበዝናችሁ ባጭር ሰዓት ነው ላይ ስምነት ላይ ድረስ ነው። በሁለት ጉዳዮች ላይ ነው። አንዱ በተለይም ዋናው ትኩረታችን በቅርቡ በዚህ በሚዲያ በመገናኛንት በሚዲያውን በለው በዶክተር ማ በፕሮፌሰር ኃይለ ላረቦ ላይ ብዙ ዘመቻዎች እየተካሄዱ ነው። ፕሮፌሰር ኃይለ ላረቦ በተለያዩ ግዞች ብዙ አስተያየቶች ተላዩ ሰጥተዋል። ጥናትን በሚገባ ያጠናቀቁና በእውቀታቸውም በተመክሯቸውም ድንቅዬ ተብለው የሚጠሩ ኢትዮጵያ ምሁር ናቸው። እሳቸውን በሚመለከት በሰጧቸው ውይይቶች ተንተርሶ ብዙ ዘመቻዎች እየተካሄዱ ነው። የኢትዮጵያነት ሬዲዮ በዚህ ጉዳይ ላይ ከተጣው ሌሎችን እንግዶች ለማቅረብ ሞክራ ከእናንተ ስንጀምር ብለን ነው። ይሄን ዘመቻ የመለከት ማንኛውም ኢትዮጵያዊ ድርሻ አለው ብለን ነው የምንገምተው። የሚደረገውን ዘመቻ ለማክሸፍ ኢትዮጵያነት ላይ የሚቃጣ በማንኛውም ወር ላይ ኢትዮጵያነትን መሰረት እና መንፈሳቸው አርጎ ለሚራመድ ላይ የሚደረገውን ዘመቻ
በእውነቱ መቋቋም አስፈልጊ ነው በብቻ ለማጣለና ይቅርታ አንድ እንትን ሙዚቃ የሚሰማልኝ ከበስተጀርባችሁ ካለ ዝጉት እና ይሄን መሰረት ማድረግ አንዳንድ ውይይቶችን ለማድረግ ነው በተለይ በእሳቸው መመለከት ፕሮፌሰር ኃይሌ ላይ በመመለከት በሳተና ይመስለኛል ድረገጽ ላይ ለእሳቸው እገዛ የሚያደርግ ማማምንቶች ማመልከቻዎች እየተሰባሰቡ ነው ለምን ነጽፈኞቹ ከዩኒቨርሲቲ ከሚያስተምሩበት እንዲለቁ ዘመቻ እየተካሄደባቸው ነው የሚመሩ በትምህርት በማነው በእድሜያቸው መውሉ በጥናት በእውቀትን ማዕከል ያደረገ እንትን ሲሰሩ የቆዩ ናቸውና የሳቸውን የመጥ ምሁር እስከዛ ድረስ መጣሁ ተገኘሁ ብሎ በእውቀታቸው ዙሪያ ላይ የሞገታቸው የለም ግን ጽንፈኞቹ ዘመቻ ያካሄዱባቸው ነው እስቲም በሚመለከት ያው በኢትዮጵያዊነት ዙሪያ የሳቸውን ምርጥ ስራዎችን መሰረት አድርገን ማገዝና መርዳት ያለብን ነገር ካለ ኢትዮጵያዊም ደግሞ ለተከፈተው እዚህ በሳተናው የተለጠፈውን የድጋፍ እንትንዳስ ለማሰባሰብ እንድቻል በእሱን እንትን በወልቃይት ላይ መሰለኝ ወይንም በሳተናው የትኛው እንደ ድርገጽ እንደው ስናጠራለን የስራ ባልደረቦች ያጠሩ ነው እሱ በመለከት ሳጠራ ያለን ተምለ ከዛ በቀጣ ሁለተኛው ደግሞ በሰሞኑ በዚህ በ ግንቦት ሰባት አንድ አመራሩ አንድ መግለጫችን በለው በአንድ ሰብሰባ ላይ ለኢትዮጵያው ለደጋፊው ለሚለው እንግዳ የሆነ ነገር ይፋርጋዋል እሱን በመለከት እንመለስበታለን እስቲ ከዶክተር ከፕሮፌሰር ኃይሌ ላርቦ ላይ ከሰሯቸው ወይንም በኢንተርቪው ከሰጧቸው ኢንፎርሜሽን ያነስተን የሚደረገውን ዘመቻ አገናዝበን ማድረግ አለብን ኢትዮጵያ የሚለውን እስቲ ወርቁ ካንተ ልጀምርና
አቶ ተቆላ አመሰግናለሁ ይሄ ድል ስለተሰጠኝ በጣም ደስ ብሎኛል አመሰግናለሁ እኚህ ታላቅ ሰው ፕሮፌሰር ኃይሌ ላሬቦ የከፈሉት መስዋዕትነት ትልቅ መስዋዕትነት ነው አንደኛ ኢትዮጵያዊ ናቸው ይሄን መቀበል ያስፈልጋል ሁለተኛ በእድሜያቸው ሙሉ እንዳልከው ያጠኑት የተመራመሩት ታሪካቸውን በመጥቀስ ማስረጃ በመያዝ የተናገሩ ቁርጠኛ የኢትዮጵያ ልጅ ምሁር ናቸው። በሀገራችን እንደተለመደው ብዙ ምሁሮች እንዲህ አይነት ነገር ውስጥ አይገቡም። ይቅርታ ሁሉንም ማለት አልችልም። የተወሰኑ ምሁሮች ለሀገራቸው ሲቃጠሉ ሲነዱ ህይወታቸውን የሰው እንደነ ፕሮፌሰር አስራት ሌሎችም አሉ። በአብዛኛው ግን በማጭበርበር በክህደት ሀገርን ታሪክን በማዋረድ ላይ የተመሰረተ ምሁር ነው በአብዛኛው የናጡት ነካሽ እኚህ ታላቅ ሰው ግን ተምሬያለሁ አቃለሁ እውቀት አለኝ ገንዘብ አለኝ ብለው ሳይሉ እውነተኛውን መረጃ የከፈሉ ታላቅ ሰው ናቸው እነዚህ ነፍጠኞች ወይንም የነጮች አለቅላቂ የጣላት አለቅላቂዎች በሳቸው ብቻ ላይ አይደለም የዘመቱት በኢትዮጵያ ላይ ነው የዘመቱት ኢትዮጵያ ሀገራችንን ለማጥፋት ለመከፋፈል ታሪኳን በመደምሰስ ከጣላት ጋር ግንባር የፈጠሩ ናቸው እኚህ ጀግና ግን ሳይፈሩ እውነቱን ነገር እያንዳንዱ ኢትዮጵያዊ ሊማር ይገባዋል እያንዳንዱ የተማረ ሊማር ይገባዋል እንደሳቸው እውነትን ወጥቶ ሊናገር ሊመሰክር ሊያስረዳ ይችላል ያደረጉት ወንጀል ምንም ነገር የለም እነዚህ ወንጀለኞች ሻቢያ ወያኔ ኦኤልኤፍ እንደነ ካህዲ ብርሃኑ ነጋ አይነት የናጡት ነካሾች ለገንዘብ ያደሩ ሀገርንና ታሪክን የሸጡ ያዋረዱ ናቸው እኚህ ታላቅ ሰው ግን በአሁኑ ሰዓት ላይ ኢትዮጵያዊነትን የኢትዮጵያዊነትን እንዴት እንደሚቆሩበት በታሪክ እንዴት እንደሚቆሩ በኢትዮጵያ ታሪክ እንዴት እንደሚቆሩ ከነገግራቸው መረዳት ይቻላል ስለዚህ ያንድነት አይሉ ኢትዮጵያው በሙሉ ከሳቸው ጋር ቆመን ላንድነት መታገል አለብን ሄሮ ናቸው ታሪክ ይመሰክርላቸዋል ምንም የሰሩት ወንጀል የለም ደሞ እናሸንፋለን የኢትዮጵያ ታሪክ የውሸት ታሪክ አይደለም ማንንም ሊያበላሽው ማንንም ሊደመስሰው የማይችል ነው ኢትዮጵያ ታሪክ የጸና ታሪክ ነው ያላት። ኢትዮጵያ ደግሞ ምንም አይነት ምድራዊ ኃይል የለም የሚያጠፋት። ስለዚህ እነዚህ የናዚ ልጆች በራሳቸው ማይመኩ አፍሪካዊነታቸውን የሸጡ ጥቁርነታቸውንም የለወጡ ከሃዲዎች ሊያመጡባቸው የሚችሉት ምንም ነገር ስለሌለ የአንድነት ሬዲዮ ይሄንን አስተባብሮ ሁላችንም በፔቲሽኑ መፈረም አለብን ከሳቸው ጎን ቆመን። እንዲያውም በሌላ ጊዜ ሳቸውም ቀርበው ኢንተርቪው እንዲደረጉ ቢደረግ ደስ ይለኛል። አቶ ተኮላ
እሺ፣ አመሰግናለሁ። ዶክተር በላይ አለ መሰለኝ አይደለም?
አሎ
አሎሻ። አላንተም እንደዚህን ጥያቄውን ወዳንተንም ለወሩ ምክንያቱም አንተም በቅርብ ምታቃቸው እና መስለኛል አንተ ያልኩን ግላና ከጌታ ጋር አንድ ነገር በጣም አሳሳቢው ነገር ምንድነው? ይሄ ምሁር የጻፉት በኢትዮጵያን ታሪክ ነው የ100 አመት 50 አመት ሳይሆን ከባዙ አመቶች ወደ ኋላ ሄዶ የጥንት ነው የጻፉት። ከተረት ተረት ወሬ ላይ ያረፉትን ትምህርት እንዲያገኙበትም ይረዳል። ከሁሉ በላይ ግን ኢትዮጵያዊነትን የኢትዮጵያን ታሪክ ሲጽፉ ኢትዮጵያውያንንም አይሉት ግን ማገቷቸዋል። አሁን የሚሞግቷቸዋሉት ኢትዮጵያኖች አይደለንም ብሎ የሚሉ ናቸው ጽንፈኞቹ። አብዛኛው አቋማቸው በልዩ ልዩ ሚዲያም ላይ የሚናገሩትና ኢትዮጵያዊነትን የማይሉት በኢትዮጵያ ታሪክ ጉዳይ ላይ ለምን አገቷቸው ማገታሉ? እስቲ እንግዲህ አንተ ከተከታተልካቸው የፕሮፌሰር ላሪቦንም የምርጥ ስራዎችን ተከታተልክ ስለሆነ ያለን እስቲ አስተያየት ብታካፍለን።
እሺ፣ ጌሪስትን አመሰግናለሁ። በእውነት የኢትዮጵያ ታሪክ እጅግ ጠላቅ ረቂቅና ረጅም እድሜ ዘመናትን ያካተተ ነው። ያ ታላቅ ታሪክ ደግሞ ትልቅ ሚስጥር፣ ረቂቅ የሆነ ኢትዮጵያዊነትን የሚያንጸባርቅ ኢትዮጵያ በሕዝቧ ደምና አጥንት የተመሰረተች አገር እንደሆነች የሚያስረዳ ነው። ፕሮፌሰር ኃይሌ ለረቦ ከዚህ ታሪክ ተነስተው ኢትዮጵያዊ ማንነቱንና ሀቁን ፍርጥርጥ አድርገው እያስተማሩና እያሳወቁን ያሉ ነው። ይህንን የካዱና በወያኔ በስልጣን ለመቆየት በፈጠረው የተዛባ የፈጠራ ታሪክ የባንዳዎች መመሪያ በሆነ ኢትዮጵያዊነትን መካሪና ጸረ ሕዝብ ሆኖ መቆምን አስተምሮ የፈጠራቸው እንደውም አሸባሪዎች ናቸው። እነዚህ አሸባሪዎች በኢትዮጵያ ታሪክና በኢትዮጵያ ሕዝብ ላይ ብቻ ሳይሆን በእውነት በዓለም ሕብረተሰብ ውስጥም ተጠያቂ ሊያደርጋቸው የሚችል ትልቅ ክደት ነው እና ፕሮፌሰር ኃይሌ ላሬቦ በሚገባ የኢትዮጵያን ታሪክ ከሌሎች ታሪክ ጋር ማን እንደጻፈው፣ እንዴት እንደተጻፈ፣ መቼ ጊዜ እንደተጻፈ፣ ማንን እንደሚገልጽ በሚገባ የሚረዳና ያወቀ ተመራምሮም የራሱን አስተያየት የሚሰጥበት ነው። ከዚህም በላይ ፕሮፌሰር ኃይሌ እኔ እንደማቀው 15 ዓመት በላይ አውቀዋለሁ። ብዙ ጊዜ ተገናኝተን በጉዳዮች በአገር ጉዳይ ተገናኝተናል። ይህ ሰው የኢትዮጵያን ጉዳይ ተቀዳሚው አድርጎ የሚያስብ የሚጨነቅና ለዚህም ደግሞ ወጣቱን ለማስተማርና የኢትዮጵያን አንድነትና ታሪኳን እውነቱን ለማስተማር ጥረት የሚያደርግ ነው። ከታሪክ ብቻ ሳይሆን ፕሮፌሰር ኃይሌ ኢትዮጵያን የሚያውቀው በአገሪቱ ውስጥ ተዘዋዝሮ አይቶ የአይን ምስክርነት የተረዳ ህዝቦቿን ጠይቆ በአካባቢው ያሉትን በጆሮው የተረዳውና ያወቀ ያን ሁሉ ግንዛቤ ያሳደረ ኢትዮጵያዊነትን በሚገባ ያዳበረ ኢትዮጵያን ሊገልጽ የሚችል ምሁር ነው። ከዚህ በመነሳት ነው ኢትዮጵያዊነትን ዛሬ እያስረዳ ያለ። የተሳሳቱ እንዲያውቁ ግንዛቤው የጎደላቸውም ደግሞ ያን ተጨማሪ እርዳታ እንዲሰጥ በማድረግ ከታሪክ ተነስቶ ነው። የታሪክ ምሁር እንደመሆኑ መጠን ደግሞ ይሄንን ሳይፋቅ ሳይቆረስ ማንኛውም አቅጣጫ እንደነበረ ማስረዳት ነው ያለም። ጊዜና ዘመን ቀይሮታልና የዛሬው ብቻ ይወራ ብሎ የሚያስብ ሰው አይደለም። ከዚህ አንጻር ተነስቶ ኢትዮጵያን እንደዚያ ነው የሚለው። ወያኔ ግን እነዚህ አይነቶች ነገሮች አስተልፎ ኢትዮጵያዊነትን እየበታተነ በተለይ ደግሞ አሁን አማራና ኦሮሞ በሱ ላይ ተነስቶ እንዳይታገል አንድነት እንደሌለው ውጡን በማሳነስ እሱ እንዲጋጭ በማድረግ ህዝብን እያጣላና ያ ለስልጣኑ ማቆያ ያደረገው ነው። ይህ ደግሞ ሲገባ ጀምሮ ይዞት የገባውም እንደሆነ ታሪክ የሚያውቀው ነው። እና ይሄ ብዙ እልቂትና ብዙ በኢትዮጵያ ታሪክ ውስጥ እንቅፋት እየፈጠረ ስለመጣ ፕሮፌሰር ኃይሌ ላይቦ ግን ይህን ትክክለኛ ታሪክ እውነቱን የኢትዮጵያ ህዝብ መገንዘብ አለበት፣ ይህንን ተከትለን መሄድ አለብን፣ ታሪክ የማይፋቅ ነገር ነው፣ ልንማረውና ልናቀው ራሳችንን ልንገነዘብበት እንጂ ፈረንጆች እንደጻፉትና እንደነገሩን ይዘን እነሱ ባስተማሩን የምንሄድ አይደለም ብሎ የሚያምን እና ራሱን እና ኢትዮጵያዊነትን በሚገባ የሚያቅ የሚኮራበትም ደግሞ ለዚህም ታግሎ ውጤት ለማምጣት የቆረጠ የማይፈራና የማይበግር አቋም ያለው ሰው ነው። ከዚህ አንጻሩ ይሄንን ዛሬ እነዚህ አሸባሪዎች የሚያደርጉትን እንቅፋትና ሌሎችም ይህን መሰል ታጋዮች እንዳይወጡ የሚያደርጉትን እንቅፋት ለመቋቋም ማንኛውም ኢትዮጵያዊ ይህንን መደገፍ መርዳትና በሱ ዙሪያ መሰለፍ እንዳለብን ማወቅ ይኖርብናል። ሌሎችም ደግሞ እየተበረታቱ በዚህ ዙሪያ እንዲወጡ አሁን የወጣውን ፒቲሽን ሁላችንም መፈረም እና ድጋፍን ማሳየት ይኖርብናል። በፒቲሽኑ ላይ ሁሉም እንዲፈርም በእውነት ጥሪ መቅረብ አለበት። እስካሁንም የተሟላ ብዙ ሰው እንደፈረመ ይታወቃል። ከ2000 በላይ ተፈርሞበታል። እና ይሄንን ያሸባሪዎች ደግሞ ዝም ብለን የምንተው አይደለም፣ በያሉበት ቦታና የሚኖሩበትን አገር አውቀን ስማቸውን ማንነታቸውን በሚኖሩበት ሀገር እያሳወቅ እነሱ ግን ደግሞ ማጋለጥና መዋጋት አለብን ብያምናለሁ።
አይ በጣም ጥሩ በጣም ጥሩ። የኛም ጥሪ ሁሉ ለማስተጋባት ነው። ይሄንን የማመልከቻውን እንትን ምጻፍበትን እንትን የሥራ ባልደረቦች አጣርተዋል። በወልቃይት ነው ያለው በወልቃይት ድርገጽ አይደሎቹ አድርገው ሊሆን ይችላል። ወልቃይት ነው በቅድሚያ ለመግለጽ እንፈልገው። አሁን ዶክተር ላይ እንዳልከው ኦፍ ኮርስ በእውነቱ ባሁን ባለን በዘመን ተረትና ተረት መላምት በሚነገርበት ጊዜ እኚህ ምሁር አንገታቸውን ቀና አድርገው የኢትዮጵያን ታሪክ የማያውቀው እንዲያውቅ ምናልባት ጀምሮ የተወም ካለ ግንዛቤ አግኝቶ እንዲቀጥልበትና ምርመራውን ብዙ ድጋፍ ያደረጉና ሌሎችም ተምሳሌነት ኖራቸው ተምሳሌነታቸው ለሁሉንም የሚያስተጋባ መሆን ነበር። በምሁራኖቻችን ደግሞ የታሪክ ምሁራን አሉ ምላቸው እሳቸውንም ድጋፍ ለመስጠትም ሆነ በአጠናቸው ጥናቶች ዙሪያ ወነተኛነቱ ለማረጋገጥ ብቃት ያለው መሆን በፊልፍት ወጥቶ አይታይም። እና ይሄ ለመሆን ትላልህ ዶክተር በላ ጠራያለስቲ ወደ ላይ ጥያቄያችን ይቀጣውን ከመሽጋግራችን ወርቋል አይደለም ተከታተል አይደለም ወደ ጥያቄያችን መለሳለን።
ይሄንስቲ ይሄን በተመለከተ ወነት ብዙ ምሁሮች አሉ። ይሄን እስካሁን አብዛኛው በጠላት መንገድ የሚሄድና በእውነት ቆራጥ አቋም የወሰደ ኢትዮጵያዊ የለም። ይኸውም ከኛም ድጋፍ አለመስጠት ሊሆን ይችላል። ግን ከአሁን በኋላ አሁን የመጨረሻው ምዕራፍ ላይ ደርሰናል። ኢትዮጵያዊነታችን ማወቅና ወደ ኢትዮጵያዊነታችን መመለስ የሚያስፈልግም ይመስለኛል። እና የእኛ መተባበርም ያስፈልጋል። አሁን በፕሮፌሰሩ ኃይሌ ዙሪያ የኢትዮጵያ ሕዝብ በደንብ ተደስቷል። ድጋፉንም እያሳየ ነው ያለው። ስለዚህ እንደዚህ አይነት ኢትዮጵያኖች እያሉበት እንዲወጡና ተባባሪነታቸውን በአደባባይም ወጥተው ይሄ መስክ እንዲኖርም ያስፈልጋል። እስካሁን የኛም ኢትዮጵያዊ የሆነ መድረክ አለመኖሩ ብዙዎቹን ቆጥቦና ወደ ኋላ እንዲታገሱ በማቴሪያልም ሆነ በሞራል የሚደግፋቸው በዝቅተኛ በመሆኑ ብዙዎች ላይታዩ ይችላል። ስለዚህ ካሁን በኋላ እንደዚህ አይነቱ መድረክ ሲከፈትላቸው ብዙዎች ሊወጡ ይችላሉ። የኛም ድጋፍ ደግሞ እንደዚህ ኢትዮጵያዊ መሪን ማውጣት መቻል አለብን። ትልቅ ብዙ ስህተቶችን ፈጥረናል። የፕሮፌሰር አስራታ ብዙ ተሰቃይተው እንዲያልፉ ያደረግነው ተከታይ አንሶ አለመታገላችን ነው። ኢትዮጵያዊነት በዝቅተኛነት ታይቶ ነበር። ኢትዮጵያዊነት ግን የማይበገር ኃይል ነው። ወያኔም ይወድማል። እንደነዚህ አይነቶችም ደግሞ ቅጥረኞችና አሻጥረኞች ይጠፋሉ። ለዚህ ወደ ኢትዮጵያዊነታችን እንድንመለስ ኢትዮጵያውያን የተማረ ህዝብ ወልቷል። ያ መውጣት መቻል አለበት። የኛም ድጋፍ ደግሞ ይህንን በዚህ ደረጃ መከታተልና መውጣት መቻል አለበት እና ሚዲያዎችንም ደግሞ ማስፋትና መነጋገር ይኖርብናል። የነማም ነው እና ለፕሮፌሰሩ ትልቅ እርዳታ አሁን በየትኛውም ቦታ በኢትዮጵያ ህዝብ ደግፎታል። ጠላቶቹንም እነዚህን እየተቃወመ ተቃውሞን እያሳየ ነው ያለው እና ይህ ትልቅ ብርታት ነው። የፕሮፌሰር ራሱ በግሉ ለኢትዮጵያ ጉዳይ በምንም ታምር ወደ ኋላ እንደማይል ነው አቋሙን እያሳየ ያለው። እናንተን የሚያርገው እንደውም ሞር እንዲበረታና እንዲታገል ነው ያደረገኝ ነው የሚለው እንጂ የሐሰት ታሪክ በኢትዮጵያ ታሪክ ውስጥ ቦታ ሊኖረው አይችልም። እና እያንዳንዳችን ኢትዮጵያኖች በዚህ መስመር ላይ መረባረብና መታገል ኢትዮጵያዊነትን ማሳወቅ ይኖርብናል። እና የእያንዳንዳችን ኢትዮጵያኖች ትግል ዛሬ እጅግ ተፈላጊና ሊያበረታታንም የሚችል ነው። ኢትዮጵያ የሚያኮራ ታሪክ አላትና ያ ታሪክ ደግሞ ዓለምን የሚያስፈራና እንደውም ሊያጠኑት እንኳን ሲተካከሉት የኖሩ ብዙ አገሮች ኢትዮጵያ ወደ ኢትዮጵያ እየመጡ ያጠኑ አገሮች እንዳሉ ሊያኮራንም ይገባል። ኢትዮጵያ በድል አድራጊነት እንጂ ተሸንፋ ማጣቀም ሌሎችንም ደግሞ በጥቃቱም ውስጥ ለማጥቃት የገባችበት ወቅት በታሪክ እንደምትማረው ሆነ የለም። ስለዚህ በኢትዮጵያዊነታችን ኮርተን ምሁሮች አቋማቸውን በትክክል ሊወጡበት የሚችሉበት ወቅት ይኖራል። ይህም የህዝብ አካል መሆን መቻል አለባቸው። ህዝብም ደግሞ እንደነዚህ አይነቶች ሲወጡ መከተልና መርዳት አብሮ መንከባከብና መሪዎችን ማሳደግና መመራት መቻል እንዳለበት ህዝቡ እያሳየና ያለው ዛሬና በዚህ ላይ መበርታት ይኖርብናል።
መልካም። እንግዲህ ወደሚቀጥለው እንትን እንሄዳለን። ምናልባት ግልጽ ላልሆንላቸው ካሉ የዛሬው ውይይታችን የፕሮፌሰር ላሬቦን የሙያን ተግባዳሮችን በመቃወም በሚያስተምሩበት ዩኒቨርሲቲ ከስራቸው እንዲባረሩ ጽንፈኞች ማመልከቻ ማስገባታቸው ምክንያት በማድረግ ነው የምንወያየው። ይሄን አይነት የተቃጣ ጸረ ኢትዮጵያዊነት ዘመቻ ኢትዮጵያዊው በቁጣ ተነስቶ ድጋፍ መስጠት አለበት በሚል ነው ውይይት ያደረግነው ያለነው። ደግሞ አለ በወልቃይት ዌብሳይት ላይ የድጋፍ ማመልከቻ ማቅረቢያ ቅጽ አለ። እሱ ላይ ገብታችሁ ድጋፋችሁን ስጡ። ዘረኞች ጽንፈኞች በዲያስፖራውም የፈለጋቸውን እያረጉ ኢትዮጵያን እያሸማቀቁ መኖር የለባቸውም። ይብቃ ማለት አለብን። እንግዲህ ለዚህ ተባባሪዎች እንደምትሉ መተማመን ወደሚቀጥለው ጥያቄ ላምራ። ዶክተር በላይ እንግዲህ የሚቀጥለው ውይይታችን ላይ ጥያቄ ላይ ተሳታፊ ለመሆን ከፈለክ ቆይ፣ ወደ ወርቁ ልመለስ። ወርቁ መግሻ አለህ?
አዎ።
ሌላው ትልቁ ጉዳይ ሰሞኑን በዚህ በሜዳ የተገለጸው በአትላንታ ይመስለኛል፣ ምናልባት ዶክተር በላይ ሀገር ሊሆን ይችላል፣ ይቅርታ፣ አንድ ውይይት ተደርጎ የግንቦት ሰባት አመራሮች በዲያስፖራው ምናልባት ቀርጸውት የነበረውን አለን የለንም የሚለውን የጦር እንትን ምስል እንደሌለና ትግላቸውን በሌላ አቅጣጫ እንደቀየሱ እንትን አሰምተዋል፣ መልእክት አሰምተዋል። እና እሱም ምክንያት በማድረግ ብዙ ጫጫታዎች አሉ በዲያስፖራው፣ በሚዲያው ብዙ ነገሮች እየተተቹ ነው። እስቲ እሱን በሚመለከት ከምን ቦታ ላይ ፈቀቅ አለ ድርጅቱ ግንቦት ሰባት? እኛስ የነበረን ግምት በዚህ ድርጅት ላይ ምን ነበር? ወርቁ እስቲ ትተችበት።
እንግዲህ አቶ ተኮላ፣ መቼም ይህን ጥያቄ ብዙ ጊዜ የአንድነት ኃይሎች ላለፉት 7 ዓመት በቆራጥነት የስዊድን የአንድነት ኃይል
ግንቦት ሰባት ማን ነው? ለብራኑ ነጋ ምንድናቸው? የፖለቲካ አቋማቸውና የፖለቲካ ታሪካቸውን ባክግራውንዳቸው እየገለጽን አቋም ይዘን የታገልንበት ነው። እንግዲህ ዲያስፖራው የራሱ ድክመት ነው መምረጥ ነበረበት። የሚከተለውንም አላወቀም። ለብራኑ ነጋ ገና ከጀመሩ ወያኔ ለስልጣን ነሻቢያ ጋር ሲሰሩ ሀገርን ካፈረሰ ጋራ አብረው ሲበሉ ሲጠጡ ኢትዮጵያን ካፈረሷት አንዷ ናቸው። አንዱ ነው በኢትዮጵያ ውስጥ በአዲስ አበባ ዩኒቨርሲቲ ሲያስተምሩ የነበሩ ምሁሮች ለወያኔ የአንቀጽ 39 ሳይመቹ ሲቀር ወያኔ ከነቤተሰቦቻቸው መንገድ ተዳዳሪ ሲያረጋቸው እነብራኑ ነጋ ግን አዲስ አበባ ዩኒቨርሲቲ እንዲያስተምሩ ቀይ ምንጣፍ ተነጥፎላቸው የገቡ ናቸው። ከወያኔ ጋር አብሮ ይሰራ ነው፣ ከነሻቢያ ጋር አብሮ ይሰራ ነው፣ ጸረ ኢትዮጵያ ነው። ይሄ ግለሰብ ዛሬ ጃኬቱን ቀይሮ ተቃዋሚ ነኝ ብሎ በኤርትራ ወይንም በሻቢያ በኩል የኢትዮጵያ ነጻነት ይመጣል ብሎ ያጀበው ዲያስፖራ እውነት ኢትዮጵያዊ ነው ወይ? ዛሬ ኢትዮጵያዊነት እኮ ተለካ። እኔ ኢትዮጵያዊነት የተለካና የታወቀበት ጊዜ ነው መሰለኝ። አሁንም የትናንትና ጣላቶቻቸውን እያጀብን እነ ኢሳያስ አፈወርቄ ለኢትዮጵያ የመቶ ዓመት ሆምወርክ ሰጥቻታለሁ፣ ኢትዮጵያ የሃምሳ ዓመት ታሪክ ነው ያላት፣ ኢትዮጵያ የምትባል ትጥፋ እያለ አማራ መቼ ሞት አንቀላፋ እንጂ ያለ ከይሲ ከሃዲ ባንዳ ለኢትዮጵያ ያስባል ብሎ ዲያስፖራው መገመቱ ለኔ በጣም አሳፋሪና አሳዛኝ ነው። የት ማን ነው ግንቦት ሰባት? እነማን ናቸው? እስቲ እንነጋገር። ለምን መድረኩ ክፍት አይሆንም? እነ ብርሃኑ ነጋ ኢትዮጵያን ለማጥፋት የተነሱ ከሃዲዎች ናቸው። የምን ጠባንጃ የምን ታንክ ነው ያላቸው? ዲያስፖራውን በተኑ፣ የአንድነቱን ኃይል በተኑ፣ ገንዘብ ሰበሰቡ፣ አንዳንድ የዋህ ተከታዮቻቸውን እንዲገደል አደረጉ። ስለዚህ ይሄ አሁን የአንድነቱ ኃይል እየተጠናከረ ኢትዮጵያዊነት እየጠነከረ ሲመጣባቸው በውስጣቸው መከፋፈል ጀመሩ። ሰምቻለሁ ሰውየው የተናገረውን። ታንክ የለንም ምን የለንም፣ ድሮም የላቸውም፣ ስክሪፕቶ የላቸው። ግንቦት ሰባት የሚባል የኢትዮጵያ ጠላት እንጂ የኢትዮጵያ ወዳጅ አይደለም። ስለዚህ እነዚህ ኃይሎች አሁን እውነቱ እየወጣባቸው ኢትዮጵያዊነት እየገነነ የአንድነቱ ኃይል እያበበ ሲመጣ እነሱ መፍረክረካቸው የማይቀር ነው። ምክንያቱም ቀድሞም አንድነት እንዳይኖር እንግዲህ ዛሬ የኢትዮጵያን አንድነት ወያኔ ከውስጥ ሲታገለን ከውጭ እና ወይልፍ ደግሞ ያው አሁን በፕሮፌሰር ኃይሌ ላይ የተደረገው ዘመቻ ምንድነው? እነማን ናቸው? የኢትዮጵያ ጠላቶች ናቸው። ከነሱ ጋር አይደለም የነሱ ግንባር የፈጠሩት? ከአንድነቱ ኃይል ጋር መቆም ሲገባቸው ከነ ወይልፍ ጋር ኢትዮጵያኖች አይደለንም። ኢትዮጵያ ትበጣጠስ ከሁለት ወር በፊት ለንደን ላይ ነው የወይልፍ አባል ኢትዮጵያ መበጣጠስ አለባት ካሉት ጋር የሚሰሩት። ስለዚህ ግንቦት ሰባት የሚባል ድርጅት የውሸት ድርጅት ነው። ገንዘብ ሰብስቦ አንድነቱን ለማስመታት በተለይ አማራውን ለማስመታት፣ እዚህ ላይ መታወቅ የሚገባው ነገር ይሄ ነው። እያንዳንዱ አማራ ሊገባው ሊረዳ የሚገባው ነገር አማራውን ለማስመታት በዲያስፖራ የተቋቋመው የነ ከሃዲው ብርሃኑ ነጋ ግንቦት ሰባት ነው። ስለዚህ ኃይልም የላቸውም አባልም የላቸውም። ገንዘብ ለመሰብሰብና ለማዘናጋት የተቋቋመ ነው ብዬ ነው እኔ። ይሄ ለሰባት ዓመት ያስኩት አቋም ነው፣ እያየሁት ነው፣ በዚሁ ነው የምገፋበት። ስለዚህ እያንዳንዱ ኢትዮጵያዊ ይሄንን አውቆ ተረድቶ ለዚህ ድርጅት የሚያደርገውን ነገር መንፈግ መቻል አለበት። ካለበለዚያ ነገ ፀሐዩ ሲወጣ እያንዳንዳችን በታሪክ ተጠያቂ ነን። ጠላት እያጀብን የምንጓዝበት ጊዜ አይደለም ዛሬ። ከእውነተኛው ትግል ጋርና ከእውነተኞች ጋር የምንቆምበት ነው። በአስመሳይነትና በለዘብተኝነት የምንጓዝበት ኢትዮጵያ ወደፊት ሊመጣ አይችልም። ዛሬ ነው ቃሉ። ለብርሃኑ ነጋ መጋለጥ አለባቸው። ግንቦት ሰባት ማን ነው? መጋለጥ አለበት። የጠላት ስብስብ ነው ብዬ ነው እኔ። እንመገልጻው አመሰግናለሁ።
አይ መልካም እንግዲህ ለወደፊቱ ቢሆን ይሄንን ከወር ያለፈ እንትን ተጽሎ ምንድነው በኢትዮጵያ አስተግል ላይ የሚለውን አንስተምን ወያይበት መስኛ ሰፋ ያለ ዶክተር በላይ አስተያየት መስጠት ከፈለክ ድርላንተ ልስጥህ አለ በመስበሩ ላይ
አለሁ።
እሺ እንግዲህ አስተያየት ለዚህ ጉዳይ እንግዲህ አስተያየት አለ ካልክ መስመሩ ለቃለ ለአንተ
ማከም ለሁሉም ጊዜ ያለው ይባላልና ግንቦት ሰባት ሲመሰረት ጀምሮ በጸረ ኢትዮጵያዊነት የተደራጀ ስውር ወያኔ መሆኑን ተደጋግሞ ተነግሯል። ነገር ግን ድርጅት ነኝ በጸረ ወያኔነት ቆም ያለው ተላለ ብዙ አገር ወዳዶች ነገር ግን ታሪክና ህዝብ የነብርሃኑን ማንነት ያልተረዱ ሰዎች ተከትለዋቸው ትግሉ ለሰባት ነው ለስምንት አመት ወሞስ ሲበደል ቆይቷል። በውጭ ያለውም ህዝብ ደግሞ ገዘቡን እንደዚሁ ያፈስ ቆይቷል። ይሄ ትግል ነው። ግንቦት ሰባት ሰውም ወታደርም የሌለው በጸረ ኢትዮጵያኖች ጋራ የሚያድምና የሚሰራ እነሱን የሚያደራጅና የነሱን ጎልቶ መታየት እንደውም ወደፊት ያመጣ ጸረ ኢትዮጵያ ነው። ምንም እንትን የሌለው ብዙ ኢትዮጵያኖችንም በአገር ውስጥም ሆነ በውጭ እንዲበደሉ ያደረገ ገዳይ ነው። ቅንጅትንም ከማፍረሱ ጀምሮ የኢትዮጵያ ህዝብ የሚያቆም መሆን መቻል አለበት። ተፈተው ገና ሳይወጡ ነው በእና አንዳርጋቸው ጽጌ ተርጎን ጉኖ ይሄ ድርጅት እንዲፈጠር የተደረገው። እና በአብዛኛው ደግሞ በእውነት በውጭ ያለው ህዝብ አገር መውደድና እውነት ታሪክና ህዝብን ትግልንም የፖለቲካን ሂደት በሚገባ ባለመረዳቱ እስካሁን ድረስ ለዚህ አብቅቶናል። ይሄ ደግሞ አሁን የኢትዮጵያ ህዝብ እየታገለ ስላለ እሱ እየተጋለጠና እየወደቀ ወታደርም ሆነ ህዝብ እንደሌለው የሚያሳይ ነው። መልኩንም ቀየረ አሁንም ቢሆን ጸረ ኢትዮጵያ እስከሆነ ድረስ ማንኛውም ኢትዮጵያዊ በዚህ ድርጅት ዙሪያ መቆም የለበትም። ለጠላት የሚሰራ ካልሆነ በስተቀር እውነት ኢትዮጵያዊ ነኝ ለኢትዮጵያ ቆማለሁ የምንለው በኢትዮጵያ መሬትና ከኢትዮጵያኖች መወለዳችን ብቻ አይደለም፣ ከታሪክም መወለድ መቻልና ኢትዮጵያን የማዳን ኃይል እንዲኖረን ያስፈልጋል። ወያኔ የኢትዮጵያ መሬት ከመርገጡ በፊት የኢትዮጵያ ህዝብ ብልጥ ከሆነ መዋጋት ያለበት አንድ በኩል ደርግን በሌላ መንገድ ደግሞ ወያኔን ነው ብሎ የተናገሩ ሰው ኢትዮጵያኖች አሉ። ያንን ስህተት ሰርተናል። ዛሬም ተደጋግሞ ስህተት ይሰራል። እኛ ግን ከትልቅ ታሪክ ካለው ህዝብ ነው የተጣነው። የኛ አያት ቅድመ አያቶች በቅርብ እንኳን የሌላውን ጊዜ ዘመን እንቶ የ7ና 8 ሺህ ዓመት እድሜ ያላት አገር ናት ኢትዮጵያ በመንግስትነት የመራች እና ይሄንን ተገንዝበን መረዳትና ዛሬ ደግሞ ያለ ነው ለሌሎች አገር ስንተርፍ የነበር ኢትዮጵያንና ለኢትዮጵያ እንቁም ብለን መቆም መቻል አለብን። እና በኢትዮጵያ አንድነት መደራጀት መቻል አለበት እንጂ ወያኔን እቃወማለሁ ያለውን ሁሉ የምንከተልና ለዛ ገንዘባችንና ጊዜያችንን የምናጠፋ ከሆነ ለወያኔ እየጠቀም የኢትዮጵያን ህዝብ ግን ደግሞ እየጎዳን ያለ ነው። ስለዚህ ትግላችን በኢትዮጵያ አንድነት ዙሪያ መሰባሰብና ያንን አጠንክረን በኢትዮጵያዊነት መታገል አገር ውስጥ ካለው የችግሩን እየቀመሰ ያለው ህዝብ ጋር ተባባሪ መሆን መቻል አለብን። ያ ነው ኢትዮጵያዊ ሊያደግን የሚችለው፣ ያ ነው ከታሪካችን ጋር ሊያስተሳስረን የሚችለው እንጂ ዝም ብለን ኢትዮጵያን መኖር ወያኔን ተቃውም ያለው ለኢትዮጵያ ቆም ያለው የሚል አይደል። በየአደባባዩ እየወጡ ስለ ኢትዮጵያ ቆም ያለው እያሉ የሚያወሩ አሉ። ግን ይሄ አይደለም። ይሄ በሙሉ ለወያኔ በስውር የሚሰሩትን እየረዳና ያለ ነው። እነሱን መከተልና እነሱን ማጨል መዘንዘና ማጨብጨብ የለብንም። አሁን እኔ በበኩል የምሰጠው ማለት ወያኔ ደርግ ይማነው ግንቦት ሰባት ከጥንት ሲጀመር ጀምሮ የኢትዮጵያ ጸላት ሆኖ ነው የሚመጣው። እንደ ወጣም በአደባባይ ላይ ይዟቸው የወጣው እንደነ ኦነግ፣ አብነግ ያሉትን ነገር እና ሌሎች ድርጅቶች ከሻቢያ ጋር የሚሰራ የኢትዮጵያ ጸላት እንጂ የኢትዮጵያ ወዳጅ አይደለም። ወዳጇ ያልሆነ ለኢትዮጵያ ሕዝብ ሊጠቅም አይችልም። ስለዚህ ኢትዮጵያዊ የሆነ ድርጅት መፈጠር መቻል አለበት። ለዚህ ነው ትልቅ ትረት ማድረግ ያለብን ካሁን ጊዜ ጀምሮ። ሌሎችን መውቀስ ሳይሆን እኛ ጠላቶች አሉ ለኢትዮጵያ፣ በኢትዮጵያ ላይ የተነሱ ህዝቧን የሚያጠፉ የሚገሉ። ስለዚህ ያለን አሁን እኛ ተደራጅቶ መታገል ነው እና የኢትዮጵያ ህዝብ በውጭ ያለው በተለይ በእውነት ጥቂት ነው ኢትዮጵያዊነቱን የሚያውቀው በታሪኩ ላይ መመስረት ያለበት እና ይሄ መሰባሰብና ሀገር ውስጥ ካለው ጋር ተገናኝቶ መስራት የሚችልበትን መንገድ መፍጠር መቻል አለበት። መደራጀት አስፈላጊ ነው። ህዝቡ ያንን በዚህ መንገድ መመራትና ወደፊት በኢትዮጵያዊነቱ አንድነቱ መሄድ መቻል አለበት። የኢትዮጵያ ህዝብ በደም የተቀላቀለ ለኢትዮጵያ ከእያንዳንዱ ቤተሰብ ህይወቱን ያፈሰሰላት የህዝብ ልጅ ነው እና በኢትዮጵያዊነቱ ኮርቶ እንዲኖር ኢትዮጵያውያኖች መተባበር መቻል አለብን። ወቅቱ ደርሷል። ወጣቱ እንትን እያለ ነው። እንደነ ፕሮፌሰር ኃይሌ ያሉት የሚወጡት እንደን ስንደራጅና በኢትዮጵያዊነት ስንቆም እንጂ በተናጠል ዝም ብሎ ያ 78 ድርጅት በአንድ ቋንቋ ተናጋሪ ውስጥ ስላለ በሌላው ደግሞ እንደዚሁ እየተመሰረተ ነው ያለው። ይሄ ውድቀት ለኛና ለጠላት መንገድ እየሰጠ ነው ያለው እና ግንቦት ሰባት ከመጀመሪያውም አጥፊ ነው። ካሁን በኋላ ግን የኢትዮጵያ ህዝብ በውጭ ያለው በተለይ ኢትዮጵያዊ ነኝ፣ ሀገሬን ወዳለሁ፣ አፈቅራለሁ፣ ለታሪክና ለህዝብ ቆማለሁ፣ የትውልድ ኃላፊነት አለብኝ የምትል ሁሉ ከግንቦት ሰባት መለየት መቻል አለበት። ጥንትም የነበሩት ባንዳዎች ናቸው እነ ሻለቃ ዳዊት፣ ሌሎቹ በሙሉ ኢትዮጵያን የሸጡ ናቸው። እነሱን የምንፋረዳቸውና ለፍርድ የምናቀርብበት መንገድ መፈጠር አለበት እንጂ ከነሱ ጋር ቁጭ ብለን ስለ ኢትዮጵያ ጉዳይ መነጋገር የለብንም እና በዚህ መንገድ ነው መደራጀትና መሄድ ያለብን። ለዚህ ደግሞ ሁላችንም በምንችለው መንገድ አስተዋጽኦ ማድረግ አለብን። አመሰግናለሁ።
እሺ ዶክተር በላይ በጣም ትርፍ ጊዜህን እንትም ለሰውተህ በእኛ ጋር ትምህርት አዘል የሆኑ እንትምች መግለጫ ስለሰጠ በሬዲዮ ነው ዝግጅት ክፍና በራሴ ባናወጣችን ስም እያመሰገንኩኝ ወርቁ ወርቁን መስመር ስለተዘጋ እንግዲህ አንተን እየተሰናበትኩኝ በላይ ጊዜ እስክንገናኝ ደህና ውላለሁ። እናመሰግናለን።
ደህና ውል። ባይ አመሰግናለሁ። ደህና ውል።
I'm gonna go to the hospital. ወርደም የሚበልጥ ወራገዳይ
እውነትና ጀምበር እያደረ ይጠራል። የትግሬው ያኔ ፋሽስታዊ የከፋፍላ ሀገዛዝ መቅሰፍት እንዲወገድ በእብሪተኞችና በጎጠኞች ላይ የማመጽ ሰብአዊና ሞራላዊ ግዴታ ላይ እንደወደቅን ከተረዳን ሩብ የመቶ ዓመት ዘመን እያሳለፍን ነው። በታሪካችን ውጣውረድ በድልና በፈተናው ለነጻነታችን በጋራ በተከፈለው መስዋዕትነት ላይ ወንያችንን ገንብተን በጋራ ለተሳሰርንበት ኢትዮጵያዊነት የድርሻችንን ለማበርከት ራስን ለትግሉ አካል በማድረግ የሚጠናቀቅ የትውልድ አደራ መልእክቶችን ትምርቶችን ከባለሙያዎች ከሐቀኛና ከእውነተኛ የኢትዮጵያ ልጆች ያገር ፍቅርን በማስተናገድ በስዊድን የኢትዮጵያ አንድነት ሬዲዮ ያንበሳውን ድርሻ ለመያዝ አሌ አይባልም። በትግሬው ያኔ የከፋፍለህ ግዛ የሰባዊ ድርጊቶች ግለሰባዊና የጋራ ውርደትንና ፍርሃትን አስቆሞ ወደ ራሱ ወደ ወያኔ እንዲያርፍ ለማድረግ ኢትዮጵያዊነት በአንድነት እንዲያቆመን የተነሳሳሽነት ጥሪዎችን አስተጋብተናል። ለፖለቲካ ስልጣን ሽሚያ ሲባል ድርጅት ያዳቀሉ የወያኔን ብልሹ የከፋፋይ አገዛዝ እናስወግዳለን የሚለውን የተሳሳተ አስተሳሰብ ምን ያህል አገሪቷን ወደ ጨነገፈ አወዛጋቢና ምስቅልቅል ሁኔታ ሊወስዳት እንደሚችል ከማንም ሚዲያ በፊት ተናግረናል። ትምርት በቀሰመው የህብረተሰብ ክፍል ዘንድ ሲቀነቀንና ለብዙዎች የፖለቲካ አፍ መፍቻ የሆነው የዘውግ ጥያቄ ለአደባባይ በቅቶ አስተሳሰቡ ትውልድን ቀርጥፎ ከበላ በኋላ የወያኔ ዘይቤ ሆኖ እውን ለመሆን ሁኔታውን ከተገጣጠመም ወዲህ ለፍትህ ለዜጎች እኩልነትና ለኢትዮጵያ ሀገራዊ አንድነት የሚደረገው ትግል ከፍተኛ እንከን እንደገጠመው ትንታኔዎች ቀርበዋል። በዲያስፖራው የኢትዮጵያና የኢትዮጵያዊነት ሴቶች መጠበቅ ለሀገራችን አንድነት አረጋጋጭ መሆን ከተዘነጋ ቢያንስ የደደቢት ባንዳዎች የስልጣን እድሜ ጋር ተቀራራቢነት ያለው ዘመን አሳልፈናል። መጻይ ድሏ የሚወሰነው የጋራ ጥቅማችንን በኢትዮጵያዊነት አስተሳሰብ ላይ ስንጥል ብቻ መሆኑ ተዘንግቷል። በዛሬው ዕለት መልእክታችን በርዕሱ ላይ እንደገለጽነው እውነትና ጀምበር ያደረ ይጥራል የሚለውን አባባል ያነሳነው ትዕግስት ካለ የውሸት ዘመንን በመሽጋገር እውነት ጎልቶ ሊወጣ እንደሚችል ግንዛቤዎችን ለማጋራት ነው። ርዕሱን ያዛመድነው ከአንድ ዓመት በፊት ገደማ ግንቦት ሰባት በሻቢያ ቡራኬ የህብረት ትግል ፍልሚያ ገብቻለሁ ብሎ ያወጀው ሐሰት መሆኑን ራሱ ድርጅቱ የሰጠውን መግለጫ ተንተርሰን ለኢትዮጵያውያኖች እኛስ ምን ብለን ነበር? የግንቦት ሰባት ሥራዊት የሚባል ቀድሞም ሆነ ዛሬ እንዳልነበረና ተረት ተረት መሆኑን የህሊና ምስክርነት ሰጥተን ነበር። ዛሬ ግን ከራሳቸው አንደበት ሰማነው። ወያኔ ግንቦት ሰባትን ከፍ አድርጎ ጣራ ያደረሰ ዜጎችን ማሰሪያና ማንገላቻ አድርጎ ቢገለገልበትም እውነቱ ግን ወያኔዎችንና ግንቦቴዎች ያንድ ጉድጓድ ምንጮች ናቸው። በቅርቡ በአሜሪካ ጆርጂያ ግዛት አትላንታ በተደረገው የኢትዮጵያ ሀገር አድን ንቅናቄ ህዝባዊ ስብሰባ ላይ የግንቦት ሰባት ከፍተኛ አመራር አባል የግንቦት ሰባት የትግል ስልት ያሏቸውን ሲገልጹ በአሁኑ ወቅት ከህዋት መንግስት ጋር እየተደረገ ያለው ትግል ላይ ግንቦት ሰባት በክፍለ ጦር በብርጌድና በሬጅመንት አቋም የተደራጀ ከባድ መሳሪያዎችን የተቀነባበረ ትግል ለማድረግ በአሁኑ ወቅት አቅም እንደሌለውና በዚህ አካባቢ ያለው የጂኦፖለቲክስ ችግር እንደሆነ ተናግረዋል። ከአንድ እስከ ስምንት ጊዜ ብርጌድ አስመረቅን፣ ከማንም ያላነሰ ዘመናዊ ጦር ገንብተናል፣ በደቡብ ኢትዮጵያ ሲዳሞ ጦራችን ፊት ለፊት ተዋግቶ የወያኔን ሰራዊት አፈራርሷል፣ ሰሜን ሸዋ ሰራዊታችን እየተንቀሳቀሰ ነው ያለው፣ ከሁሉ በላይ በስድስት ወር በሥልጣን ርካቡ ላይ እወጣለሁ በማለት የሚሊተሪ ዩኒፎርም አሰፍቶ በፎቶሾፕ አጊጦ ሰራዊቱን ሲያስተዋውቅ የነበረው ግንቦት ሰባት ዛሬ በአንድ ጊዜ ለምን ሙሽሽ አለ የሚለው አጠያያቂ ሆኗል። የግንቦት ሰባት አመራር ሰራዊቴን ከሲዳማ ነጻ አውጪ፣ ከኦጋዴን ነጻ አውጪ፣ ከኦነግ ጋር አቀናጅቻለሁ ያለው መሪው በረሃ ገብቷልና ከእንግዲህ በፊሽካ ነው የምንጠራራው የምንደማመጠው ያለው የአየር ኃይል ተዋጊዎች ጦሩን ተቀላቅለዋል በማለት ደጋፊዎቹን ጮቤ ሲያስረግጥ ከቆየ በኋላ አቅም መገንባት አልቻልንምና ያጨማለቅነውን ትግል ተረከቡን ሲል አመራሩ ተማጥኗል። ግንቦት ሰባት ላለፉት 8 ዓመቶች ውሸትን የሙጥኝ ብሎ ከቆየ በኋላ መሪዎቹ አይናቸውን በጨው ታጥበው ቢመራችሁም ዋጡት ብለው ለግብር ከፋዩ መርዶውን አርግቶታል። ለአብዛኛው ኢትዮጵያዊ የግንቦት ሰባትን አካሄድ አስቀድሞ የተረዳ ይህ መርዶና ዱብዳ ሊሆን እንደማይችል በእርግጠኝነት መናገር ይቻላል። ላለፉት 8 ዓመቶች ወያኔ ከሳሽ፣ ግንቦት ሰባት ደግሞ ማስታወቂያና ቲያትር ሰሪ ሆነው ተደጋግፎ እንደተጓዙ የምንረዳ ወገኖች አስቀድመን ዋ ይቺ የአትላንታ ዜና የተለቀቀች ዕለት ንቅናቄው ምንም እንደሌለው ለደጋፊዎቹ ሲነግራቸው ውድቀቱ የከፋ እንደሚሆን ትንቢት ተናግረናል። ግንቦቴዎች ወያኔ አገሪቷን ለዘረኞች የፌሽታ ለብዙሃኑ የዋይታ መድረክ ሲያደርጋት አንዳችም ኩሽታ ሳያሰሙ ጅብ በቀደደው ውሻ ይገባል ነውና ብዙ ሕይወት አልፎበት ከዓመታት የጥምዝምዝ ጉዞ በኋላ ኢትዮጵያዊነትን ለመታደግ በተነሳሳው አብዮታዊ ማዕበል ውስጥ በተሐድሶ በመደባለቅ ለአደባባይ ከበቁበት ጊዜ ጀምሮ ስለ ርትዕ ልዕልና ሲሉ በጽናት በቆሙት ላይ የክፋት ባሕርያቸውን ሲያሳዩ ቆይተዋል። ግንቦት ሰባት የወያኔ የእጅ ሥራ ውጤት ነው። የምንልባቸውን ጉዳዮች ግንቦት ሰባት ራሱ መመስከሩ ሊመሰገን ይገባዋል። ላለፉት 8 ዓመታት አንዲት ስንዝር ፈቀቅ ሳንል ግንቦት ሰባት በዳያስፖራው ለማደነጋገሪያ የተመደበ የወያኔ የረቀቀ የእጅ ጥበብ ነው በሚለው ብዙዎች ይስማማሉ። ግንቦት ሰባት የሕዝብ ለሕዝብ መስተጋብርን ለዘመናት የጸኑ ሴቶችን ለጽንፈኞች ዕውቅና ማበጃ ይገለገልበታል። ከጽንፈኞች ጋር ለማበር ሲል ልባቸው የከፋ ቂም በቀል ከቋጠሩት ጋር ግንባር ይገጥማል። ከአንድነት ይልቅ ልዩነት ላይ የሚያተኩሩ ጉዳዮችን በማጉላት ካገዛዙ ዲስኩር ጋር ጎን ለጎን ይራመዳል። የቅስቀሳ ፕሮፓጋንዳ ብሎ የሚተርከው የፈጠራ ታሪክ በስተጀርባ የወያኔ ፋሽስታዊ ቡድን እጅ እንዳለበት በርካታ ማሳያዎችን መጥቀስ ይቻላል። በዛሬዋ መልእክት ኢትዮጵያ እልፍ አእላፍ የዘውግ አጥር ያላገዳቸው አባቶችና እናቶች ከመሪነት እስከ ተራ ወታደርነት በመሰለፍ የማገልገላቸውንና ለሥልጣን መብቃታቸውን በመካድ አማራውን ነጥሎ የየዘመኑ ተጠቃሚ ነው ነበርም በሚል በሚያምነው ወያኔያዊ የጥላቻ ትረካ ዙሪያ ቅስቀሳ በማድረግ ሕልውናውን ለማስረገጥ የሚዳክር ንቅናቄ ነው። ለአምስት አስርታት በተቃረበው የዘውግ ጥያቄ ምክንያት ሀገሪቷ አያሌ ተግዳሮችን መጋፈጧ ይህ ትውልድ መስካሪ ቢሆንም በተለያየ ጊዜ ሚሊዮኖችን ካረገፈው አሰቃቂው ረሃብ በማይተናነስ መልኩ ህዝቧን ዋጋ እያስከፈለ ያለው ሁለንተናዊ ምስቅልቅሎሽ ለመግታት ያልተቻለው ክልላችን ይበጅልን እኛ ኢትዮጵያውያኖች አይደለንም የሚሉ ጽንፈኞች የከፈቱብን ውዝግብ የሚያስተናግድ ኃይል በዲያስፖራው በመፈጠሩ እንደሆነ የማይታበል ሐቅ ነው። ግንቦት ሰባት ለወያኔ ፕሮፓጋንዳ ጆሮ ሰጥቶ በማዳመጥ ቋንቋ ተኮር ፌዴራሊዝሙ እንዲተገበር ይሟገታል። በዲያስፖራው ኢትዮጵያዊነትን ማዕከል ያደረገ ያንድነት ምስረታ እንዳይፈጠር ሌት ተቀን አሻጥራዊ ተግባር የሚፈጽም ለመሆኑ የተለያዩ መረጃዎች ቀርበዋል። የግንቦት ሰባት አመራር ያቋም ማፈግፈግ ማድረግ ሳይሆን ትግሉን ሀብሎ ሊጀምር ማሰቡን በሰጠው መግለጫ ላይ ያካባቢው የጂኦፖለቲክስ ችግር ውስብስብ ሁኔታዎችን እንዳስከተለበት ተናግሯል። በርግጥ ጂኦፖለቲካዊ ለኢትዮጵያነት ትግል ምቹ ሁኔታ እንደሌለና እንደውያኔና እንደግንቦት ሰባት የመሳሰሉ ድርጅቶች እስካሉ ድረስ የአገሪቷ ችግር እየጎለበተ ሄዶ በአገሪቷ ለዓላዊነት ዙሪያ ጎጂ ሊሆኑ የሚችሉ ክስተቶች ሊበራከቱ እንደሚችሉ ግልጽ ነው። በዙሪያዋ ተከባ ጉሮሮዋ እንዲታነቅ ለማድረግ ሌት ተቀን የሚዳክረው ወያኔ አገሪቷን ከመጨረሻው የጥፋት ጠርዝ ላይ ጥላውታል። ዛሬ በአገራችን ተጨባጭ ሁኔታ የትግራይን ግንጠላውን የማድረጉን ሂደት ለመተንበይ አስቸጋሪ አይደለም። የጂኦፖለቲካዊ ውስብስብነት ኃላፊነቱን የከበደ የሚያደርገው በኢትዮጵያዊነት ስነ ልቦና ውስጥ የሚስተናገደው የአንድነት ጎራ እንጂ የኢትዮጵያዊነትን ስሜት ከህዝብ ህሊና ለመፋቅ እና ለማደብዘዝ ለሚሰሩት ግንቦቴዎች አይደለም። የምዕራቡ ዓለም የመረጃና የስትራቴጂክ ጥናቶች ተቋም እንደሚለው ከሆነ በሃመቶች ውስጥ ከዓለም ካርታ ላይ ከሚጠፉት አገሮች አንዷ ኢትዮጵያ መሆኗን ይፋ አድርገዋል። ይህ ማለት ለወያኔና ለግንቦት ሰባት አገልግሎት የሚሰጡት ተገንጣይ ድርጅቶች አገር የመመስረት ህልማቸውን ይተገብራሉ ማለት ነው። በክልል ወሰኖቻቸው ዙሪያ ግጭት ካልተነሳ በስተቀር የግንቦት ሰባት ሸሪኮች ከዓለም አቀፍ የጸረ ኢትዮጵያ ቡድኖች ጋር በማበር በኢትዮጵያ የፖለቲካ አናት ላይ ሆነው ለመወሰንና የግንጠላ ተግባር ለማከናወን ሁኔታው ይገጥምላቸዋል። የግንቦት ሰባት አመራር ጂኦፖለቲካ ያልገጠመም ማለቱ በማን ቦታ ላይ ቆሞ ነው የሚለውን ጥያቄ ሊሰነዘርበት ይገባል። ዛሬ ከያዘው አቋሙ ጋር አያይዘን ከተመለከትነው ጂኦፖለቲካዊ ከራሱ ፍልስፍና ጋር አብሮ ይራመዳል። የወያኔን አራዊተ ህገ መንግሥት አፍቃሪው ግንቦት ሰባት ኢትዮጵያዊነትን የመውጋትና የማስወጋት ተግባሩ ላይ መለወጥ እስካላደረገ ድረስ እና ጸረ ኢትዮጵያ ሥራ አስፈጻሚ እስከሆነ ድረስ ሰፍኖ ያለው ጂኦፖለቲክስ ለግንቦት ሰባት ምቹ ነው። ኢትዮጵያዊነትን ትተን ጎሳዊ ማንነትን እስካቀነቀን ድረስ አኩሪ ታሪክን ትተን አሳፋሪ ታሪክ የሙጥኝ ካልን በኢትዮጵያዊነት መቀጠል ሳይሆን የመነጣጠል መንገድ ከተከተልን ሰፊውን ሕዝብ ትተን ከጠባቦች ጋር ከተቆራኘን አገር በማውደሙ ተግባር ላይ ተሰማርተናል ማለት ነው። ማኅበራዊ እሴት እየፈረሰ እንዳለ ሀገራዊ ማንነት እንዲደበዝዝ ዘመቻ እየተደረገ መሆኑን ከሁሉም በላይ የአገሪቷ ህልውና ከገደሉ ጠርዝ ላይ ስለመቆሙ የተሰወረብን ካለን በምንም መልኩ ስሬት የማያገኝ የጥፋት መልእክተኛነት ተግባር ላይ እንዳለን በአጽንኦት መንገሩ አስፈላጊ ነው። የግንቦት ሰባት አመራር ራሱን ፈትሾ እውነትን ተናግሮ እመሸበት ማደር በሚለው በአበው ምሳሌ እየተመራ ከባድ የሆነ የፖለቲካ ኪሳራ ከመጋፈጡ በፊት ጦር የለኝም ብሎ ለመናገር መድፈሩ በሁለት ዋና ዋና ጉዳዮች ላይ ቆመን የተሰጠውን መግለጫ እንድንቃኘው መንገድ ከፍቷል። ዋነኛው ኢትዮጵያዊነት ባሳየው ክፍተት ተጠቅሞ የወያኔን ምስል ለስልጣን እናበቃለን ብለው የጀመሩት ምስቅልቅል የአድማ ስብስብ ከእንግዲህ በየትም ስፍራ በሕዝብ ፊት ሊቆም እንደማይችል እውን ሆኗል። ሁለተኛው ጎኑ ደግሞ የግንቦት ሰባት ጦር ሻቢያ ታጥቆ በዩኒፎርም በፎቶሾፕ የተለጠፈው የገንዘብ ማሰባሰቢያ ስዕል ውሸት መሆኑን አረጋግጧል። ከሻቢያ ጋር በማበር የወያኔን ምስል በምትሃታዊ ጥበብ ወደ ሥልጣን እንደርሳለን የሚለው የብደት ዘመን አክትሟል። ዲያስፖራው በግንቦት ሰባት ያቋም መግለጫ ተደናግጦ ሰንብቷል። ከሰሞኑ መግለጫ በኋላ የግንቦት ሰባት የወደፊት ዕጣ ፈንታ እንቆቅልሽ አድርጎታል። ስንቅና ውሸት እያደረ ይቀላል ነውና ትግሉን እንደ ቁማር ጨዋታ አይቶ ብናሸንፍ በለስ ቢቀናን እንነግሳለን፣ ብንሸነፍ ደግሞ እንሸሻለን በሚል ሐሳብ ትግሉን የጀመረው ግንቦት ሰባት ዲያስፖራውን ለስምንት ዓመት ያህል ሲያተራምስ ቆይቶ በግንባር ዘመቻ በጥሩምባ አንቢልታ ሲያደናቁሩት ቆይተው የግንባሩ አዝማቾች ኑሯቸውን በአሜሪካ አደላድለዋል። ከሁለት ዓመታት በፊት ከሻቢያ ጋር ተሻርከን የኢትዮጵያን ትንሣኤውን እናደርጋለን የሚለው ቀጀት በራሳቸው አንደበት ተሽሮ በአደባባይ ከወጣ ወዲህ ደጋፊዎቻቸውን ለማጽናናት የስብሰባ አጋጋታ በማካሄድ ላይ ነው። ጉደኛ ገንፎ እያደረ ይፋጃል ይባላል። ዲያስፖራው ለስምንት ዓመታት ለሰራዊት ስንቅ በሚል አለ የተባለው ሰራዊትም ህልም እንደሆነ እየታወቀ ዛሬም ገንዘብ አምጦ የሚለው ልመና የንቅናቄውን መታወክ ግልጽ አድርጎታል። የዲያስፖራው መንጋ ለስምንት ዓመታት ያህል ራሱን ከፍ አድርጎ ሲያይ የነበረው ምሁራንንም የተታለሉበት ከልጅ እስከ አዋቂ በጅምላ እብደት ውሸትን ሲያስተናግዱበት የቆዩበት ንቅናቄ እውነትና ጀንበር እያደረ ይጠራል ነውና የውሸት ነጋሪት ፕሮፓጋንዳ በግማሽ እውነት ላይ ተንተርሶ ለመንጋው ሐፍረትን ለሐቀኞች ግን እውነት ጥርት ብላ እንድትወጣ በመደረጉ የስምንት ዓመቱ የቅጥፈት ዘመን ሰለባ የሆነው ከዜሮ መነሳት አለብኝ ብሎ እንዲያስብ አድርጎታል። በቁጣ አደባባይ ለመውጣት እንቅፋት ሆኖ የቆየ ልዝብ ተቃዋሚው ግንቦት ሰባት የተቋጠረው የምሬት ጽንስ የወለደውን የአማራ ተጋድሎ የእኔ ሥራ ነው፣ ከሁሉም ሕዝባዊ እምቢተኝነት እንቅስቃሴዎች እጅ አለበት የሚለው ቅጥፈት ትዝብት ላይ እንደጣለው ሁሉ ሰሞኑን በዳያስፖራው ካሰለፍኩት ጀሌ በስተቀር አንዳችም ጦር የለኝም ብሏል። ከወያኔ በፊት የራሱን ዝግመታዊ ሞት ለማፋጠን መንገዱን ጀምሯል። በመሆኑም ከአሜሪካ የተናገረው ዜና ቢያንስ በዳያስፖራው የተወናበደው ስብስብ ንስሐ ገብቶ ማሰብና ማስተዋልን አክሎበት በትክክለኛ የሞራል ልዕልና ላይ ቆሞ ትውልድንና የሀገርን ጥቅምን ከሚጎዱ ኃይሎች በመራቅ የጸረ ትግሬ ወያኔ ትግልን ያጣጡፈዋሉ የሚል እምነት አለን። ድል ለኢትዮጵያ ሕዝብ።
አድማጮቻችን የዛሬውን የካቲት 5 2009 ወይም የፌብራሪ 12 2017 ስርጭት ለማጠናቀቅ ጥቂት ደቂቃዎች ይቀሩናል። የዛሬውን ስርጭት ያስተናገድናችሁ ተኮላ ወርቁ፣ ወርቁ ሞላ፣ እኔም ቴዎድሮስ በቀለ ድናቆዩልን ይላል። በዚሁ እንሰናበታችኋለን። ደህና ሰንብቱ። ድል ለኢትዮጵያ ሕዝብ።
What I'm gonna do, what I'm gonna do, what I'm gonna do, what I'm gonna do. መቼም ታመን ታመን አንገት ዘፍተን አንቀርም አለ ነገር አለ ነገር አለ ነገር አለ ነገር
Hello.